የዲደብሊው ዜና
እናሰማለን። በቅድሚያም ርዕሶቹን። በትግራይ አዲስ ጦርነት መከፈቱን የትግራይ ቴሌቪዥን ዘገበ። ያም ሆኖ በፌደራል መንግስት በኩል ይዘገባ እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ የተባለ ነገር የለም። በሲውታ ስፔንና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። በአስር ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። ወደ ስፔኗ ሲውታ ግዛት የሚፈልሱ ስደተኞችን በተመለከተ ውይይት እንዲደረግ የአውሮፓ ህብረት ሀገራት ጥሪ አቀረቡ። በኢራን የሚደገፉት የሁቲ አማጽያን የሳውዲ የነዳጅ ጫኝ መርከቦች የጉዞ መስመር እንዲቀይሩ ማድረጋቸውን ገለጹ። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገለጸ። የእስራኤል ጦር በበኩሉ የሐማስ ታጣቂዎችንና የጦር መሳሪያ ማከማቻ ቦታን ኢላማ እንዳደረገ ተናግሯል። ኢራን አሜሪካን እንዳያግዙ የአካባቢውን መንግስታት አስጠነቀቀች። ዜና በዝርዝር። በትግራይ አዲስ ጦርነት መጀመሩን የትግራይ ቴሌቪዥን ዘገበ። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለው መግለጫ ጠቅሶ የክልሉ ቴሌቪዥን እንደዘገበው የፌዴራል መንግስት ወታደራዊ ዝግጅቶችና ትንኮሳዎችን ሲያካሂድ የቆየ ሲሆን በዛሬው ዕለት ደግሞ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸራሪን አቅጣጫ ግልጽ ጦርነት ከፍቷል ብሏል። የፕሪቶሪያው ስምምነት ከተፈረመ በኋላም የፌዴራል መንግስቱ በክልሉ ህዝብ ፈጸመ ያለውን በደል የዘረዘረው መግለጫው በዛሬው ዕለት ደግሞ ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል ሲል አክሏል። ይህ ጦርነት በአካባቢው ሊያስከትል የሚችለውን መዘዝ የዓለም ማህበረሰብ ግንዛቤ ሊወስድ ይገባል ማለቱንም መግለጫውን ጠቅሶ የቴሌቪዥን ጣቢያው ዘግቧል። ያም ሆኖ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በኢትዮጵያ ፌዴራል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። በስፔን ሲውታ ግዛት እና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። የስፔን መንግስት ቅዳሜ ዕለት እንዳስታወቀው ሀገሪቱ ከሞሮኮ ጋር በምትዋሰንበት የሲውታ ግዛት በተፈጠረ የስደተኞች ቀውስ የሟቾች ቁጥር ወደ 67 ከፍ ብሏል። ከነዚህም ውስጥ አንዳንዶቹ ባህር ውስጥ ሰጥመው የሞቱ ሲሆን አንዳንዶች ደግሞ የመርከብ ማገጃውን ለማቋረጥ ሲሞክሩ በተፈጠረው መረጋገጥ ህይወታቸውን ማጣታቸውን አሶሺየትድ ፕሬስ ዘግቧል። እንደ ዘገባው ከሐሙስ እስከ አርብ ባሉት ጊዜያት ከ50 ሺህ እስከ 60 ሺህ የሚደርሱ ስደተኞች ትንሿን የስፔን ግዛት ድንበር ጥሰው ከገቡ በኋላ ስፔን ድንበሯን ጀልባ እንዳይገባ ለመከላከል 500 ሜትር እርዝመት ያለው የመከላከያ ጥር መገንባቷን አስታውቃለች። የስፔን የሀገር ውስጥ ጉዳይ ሚኒስተር እንደዘገበው ከሰሜን አፍሪካ ወደ ስፔን ግዛት የገቡ በአስር ሺዎች የሚቆጠሩ ስደተኞችም ወደ ሞሮኮ እንዲመለሱ ተደርጓል። ስፔንና ሞሮኮን ወደምታዋስነውና የአፍሪካ አህጉር ላይ የምትገኘው የስፔን ግዛት ሲውታ የሚገቡ ስደተኞችን ለማገድ ሁለቱ ሀገራት ተጨማሪ የጸጥታ አስከባሪዎች ማስፈራቸውን ትናንት አስታውቋል። ሲውታን ከሞሮኮ ጋር የሚለየውን አጥር ማጠናክረዋል። ሁለቱ ሀገራት አዲሱን እርምጃ የወሰዱት ባለፉት ጥቂት ቀናት 60 ሺህ ስደተኞች የሞሮኮን የባህርና የየብስ ድንበር አቋርጠው ስፔን ግዛት ከገቡ በኋላ ነው። በተያዘ ዜና የአውሮፓ ህብረት ሀገራት ወደ ሲውታ ግዛት የሚፈልሱ ስደተኞችን በተመለከተ ውይይት እንዲደረግ ጥሪ አቀረቡ። አጃንስ ፍራንስ ፕሬስ ከኮፐንሃገን እንደዘገበው አብዛኞቹ የአውሮፓ ህብረት ሀገራት ቅዳሜ ዕለት በሰሜን አፍሪካ በምትገኘው የስፔን ግዛት ወደ ሲውታ ግዛት በአስር ሺዎች የሚቆጠሩ ስደተኞችን በድንገት መግባታቸው የአስቸኳይ ጊዜ ውይይት እንዲደረግ ጥሪ አቅርበዋል። ከ27 የአውሮፓ ህብረት አባል ሀገራት የ22ቱ መሪዎች በጻፉት ግልጽ ደብዳቤ የህብረቱ ውስጥ ጉዳይ ሚኒስትሮች ፈጣን የተቀናጀ ምላሽ እንዲሰጡና ተጨማሪ ቁጥጥር ያልተደረገባቸው መሻገሪያዎችን ለመከላከል ስብሰባ እንዲደረግ ጠይቀዋል። ህገወጥ ስደትን በብቃት ለመከላከልና ያለማቋረጥ መዋጋት ግዴታ አለብንም ብለዋል። እንደ ዘገባው ደብዳቤው እንዲጻፍ ያነሳሱት አገራቸው ከስፔን ጋር የሽንገን ህግ ለጊዜው ያቋረጠችው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና የዴንማርክ አቻቸው ሜቲ ፍሬድሪክሰን ናቸው። ሁለቱ መሪዎች አርብለት የአውሮፓ ህብረት ከስፔን ጋር የሸንገንን ትብብር ማገድ እንደሚገባው ተናግረዋል። የጀርመን መራሄ መንግስት ፍሬድሪሽ ሜርስና የሃንጋሪ፣ የስዊድንና የፖላንድ ጠቅላይ ሚኒስትሮችም ጥሪ ካደረጉት መሪዎች መካከል ይገኙበታል። ነገር ግን አገሮቻቸው በቀጥታ ከስፔን ጋር የሚዋሰኑት የፈረንሳይና የፖርቹጋል መሪዎች በዚህ አለመካተታቸውን ዘገባው አመልክቷል። ይህ ዶቼ ቬለ DW ነው። ሁቲዎች የሳውዲ የነዳጅ ጫኝ መርከቦችን የጉዞ መስመራቸውን እንዲቀይሩ ማድረጋቸውን ገለጹ። የመን ሁቲ አማጽያን እንዳሉት 8 የሳውዲ የነዳጅ ጫኝ መርከቦች በተለመደው የባህር መስመር እንዳይጓዙ ተደርገዋል። እርምጃው ሳውዲ ወደ ውጭ የምትልከውን የነዳጅ ኃይል ኢላማ ያደረገውና አዲስ የታወጀው አገዳ አካል መሆኑን አማጽያኑ ገልጸዋል። በኢራን የሚደገፈው የሁቲ አማጺ ቡድን እንደሚለው መርከቦቹ አሁን ወደ እስያ ገበያዎች ለመድረስ በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ረዘም ያለ ጉዞ እንዲያደርጉ ተገደዋል። ሪያድ የጭነት መርከቦቹ አቅጣጫቸውን ስለመቀየራቸው ምንም አይነት ማረጋገጫ አልሰጠችም። በዓለም አቀፍ የመርከብ ጉዞ ዋነኛ ስጋት የደቀነው የባብኤል መንደብ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ በየመንና በአፍሪካ ቀንድ መካከል ያለ ጠባብ መተላለፊያ ነው። ሁቲዎች በዚህ መስመር የጣሉትን እገዳ ያስታወቁት ባለፈው ሳምንት ሲሆን ይህም ሳውዲ በሁቲ የተያዙ የመን ክፍሎች ላይ ለአመታት ጫና ስታደርግ ለቆየችበት የበቀል እርምጃ መሆኑን ተናግረዋል። በዚያ የሚደርስ ማንኛውም ከባድ መስተጓጎልም በሆርሙዝ ወሽመጥ መዘጋት ቀደም ሲል በተጎዳው የንግድ መስመር ላይ ጫና ያሳድራል ተብሎ ተሰግቷል። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገለጸ። ሮይተርስ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሐማስ የጦር መሳሪያ ማስፈታ ተስምምነትን ሐሙስ ዕለት ካስታወቁ ወዲህ የእስራኤል ጦር በጋዛ ላይ የሚፈጸመው ጥቃት ለሁለተኛ ቀን ቀጥሏል። የሐማስ ታጣቂዎችንና የጦር መሳሪያ ማከማቻን ኢላማ ማድረጉን የእስራኤል ጦር ተናግሯል። ፍልስጤም የጤና ባለስልጣናት በማዕከላዊ ጋዛ በሚገኘው የጋዛ ከተማ ሼክ ሬድዋን አካባቢ በእስራኤል የአየር ጥቃት 2 ፍልስጤማውያን መገደላቸውን ተናግረዋል። በማከማቻ መጋዘኖች ውስጥ የነበሩ መድኃኒቶችም ወድመዋል። የእስራኤል ጦር ግን ቡድኑ መሳሪያዎችን ለማከማቸት ይጠቀምበት የነበረውን ሆስፒታል አቅራቢያ የሚገኘውንና የሐማስ መደበቂያ ቦታ ያለውን መምታቱን አስታውቋል። በጋዛ ውስጥ ሐማስ የጦር መሳሪያዎችን ለማከማቸት ይጠቀምባቸው የነበሩ ሌሎች 2 ቦታዎችም መመታታቸው ተገልጿል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ጦርነቱን ለማስቆም ባወጡት እቅድ ላይ ሐማስ የጦር መሳሪያዎቹን ለመፍታት መስማማቱን ተናግረዋል። ያም ሆኖ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ስምምነቱን በተመለከተ እስካሁን የሰጡት አስተያየት የለም። ኢራን አሜሪካን እንዳያግዙ የአካባቢውን መንግስታት አስጠነቀቀች። አጃንስ ፍራንስ ፕሬስ እንደዘገበው የኢራን ወታደራዊ ማዕከላዊ አዛዥ አሊ አብዱላሂ ቅዳሜ ዕለት በመንግስት ቴሌቪዥን ጣቢያ በሰጡት መግለጫ ዩናይትድ ስቴትስ በክልል ውስጥ የጨመረ የመጣውን ውጥረት እያባባሰች ነው ብለዋል። ለወንጀለኛና ለጠባጫሪ ላሏት አሜሪካ የመከላከያ ጋሻ ሆኖ የሚያገለግል ማንኛውም ሀገር በጦርነት ነበልባል ይገረፋል ሲሉም አስጠንቅቀዋል። ማስጠንቀቂያው የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በጣም ከባድ ያሉትን ጥቃት እንደገና እንደሚፈጽሙ ከዛቱ በኋላ ነው። የአሜሪካ መገናኛ ዘዴዎች ትራምፕ በዚህ ቅዳሜና እሁድ ከፍተኛ መጠን ያላቸው ጥቃቶችን ለመጀመር ማሰባቸውን ዘግበዋል። ይህም ምናልባት በኃይል መሰረተ ልማት ላይ የሚሰነዘሩ ጥቃቶችን ሊያካትት እንደሚችል ገልጸዋል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በትግራይ አዲስ ጦርነት መከፈቱን የትግራይ ቴሌቪዥን ዘገበ። ያም ሆኖ በፌዴራል መንግስቱ በኩል ይዘገባ እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ የተባለ ነገር የለም። በሲዩታ ስፔንና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። በ10 ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። ወደ ስፔኗ ሲወጣ ግዛት የሚፈልሱ ስደተኞችን በተመለከተም ውይይት እንዲደረግ የአውሮፓ ህብረት ሀገራት ጥሪ አቅርበዋል። በኢራን የሚደገፉት የሁቲ አማጽያን የሳውዲ የነዳጅ ጫኝ መርከቦች የጉዞ መስመር እንዲቀይሩ ማድረጋቸውን ገለጹ። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመዳኒት ማከማቻ መዝጋዝኖች መውደማቸው ተገልጿል። የእስራኤል ጦር በበኩሉ የሐማስ ታጣቂዎችንና የጦር መሳሪያ ማከማቻ ቦታን ኢላማ እንዳደረገ ተናግሯል። ኢራን አሜሪካን እንዳያግዙ የአካባቢውን መንግስታት አስጠነቀቀች። ዜናው አበቃ።